ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ታህሳስ 10 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዚያም በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን ክፍላንድ ዝግጅታችን ይጠናቀቃል። በወላይታ ሶዶ የትራንስፖርትና ልዩ ልዩ አገልግሎቶች ሙሉ በሙሉ የተቋረጡ ሲሆን ሐሙስ ማምሻውን ጀምሮ 6 የዞኑ የፖለቲካ ፓርቲ አመራሮችና የዞኑ የክልልነት ጥያቄ ተሟጋቾች በቁጥጥር ስር መዋላቸው ታውቋል። ከተያዙት መካከል የወላይታ ብሔራዊ ንቅናቄ ጽፈት ቤት ኃላፊ አንዱ ዓለም ታደሰ ይገኝበታል። የወላይታ ብሔራዊ ንቅናቄ ሐሙስ ባወጣው መግለጫ የወላይታ ዞን ምክር ቤት ወላይታ ክልል እንዲሆን በወሰነበት የአንደኛ ዓመት ዋዜማ ከፍተኛ ቁጥር ያለው የመከላከያ የፌደራል ፖሊስና የክልል ልዩ ኃይል በዞኑ ውስጥ የተሰማራ መሆኑን ገልጾ ይህ ሁኔታ ወደ ግጭት ቢያመራ የወላይታ ህዝብን ህገ መንግስታዊና ሰላማዊ ጥያቄ ይህም ህገ መንግስታዊ መንገድ ያፈኑ አካላት ተጠያቂ ይሆናሉ ብሏል። የቻይናው ሃንጂ ግዛት ምክር ቤት ምክትል ሊቀመንበርና አጀባቸው የመጡት ሌሎች 9 ባለሀብቶች ረቡዕ ታህሳስ 8 ቀን ወደ መቀሌ ለመሄድ አውሮፕላን ውስጥ ገብተው ሳለ ከውጭ ጉዳይ ሚኒስቴር በመጣ ትዕዛዝ ጉዟቸው እንዲሰረዝና ከአውሮፕላን እንዲወጡ ተደርገዋል። ወያኔ ስልጣን በነበረበት ወቅት ቻይናና የወያኔ ባለስልጣኖች የተለያዩ የጥቅም ትስስሮች የመሰረቱ ሲሆን በአሁኑ ወቅትም ወደ ትግራይ በመሄድ ስለ ትምህርትና ሌሎች የኢንቨስትመንት ሁኔታዎች ለመወያየት እቅድ ይዘው እንደነበር ለማወቅ ተችሏል። የትግራይ አካባቢ ባለስልጣኖች ባሰሙት ቅሬታ ኢህአዴግ በትግራይ ከፍተኛ አፈና እያካሄደ መሆኑና ከዚህ በፊት ወደ ትግራይ እንዳትሄዱ ተብሎ ማስፈራሪያ የደረሰባቸው ምሁራን፣ ተቋማት፣ ባለሀብቶችና የውጭ አገር ዜጎች አሉ በማለት ከሷል። በትግራይ ህዝብ ላይ ስነ ልቦናዊ ጫና ለመፍጠር ያልተደረገ ነገር የለም የሚሉት የትግራይ ገዢዎች በአሁኑ ወቅት ሁኔታው አሳሳቢ መሆኑንም ተናግረዋል። የአማራ ተማሪዎች ማህበር ባወጣው መግለጫ በቅርቡ የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ያዘጋጀውን የከፍተኛ ትምህርት ተቋማት ተማሪዎች ማሰልጠኛ የታሪክ ሞጁል እንደማይቀበለው ገልጿል። የታሪክ ማስተማሪያ ሞጁሉ እጅግ የተዛባ አንጻራዊ ማስረጃዎችን የካደ፣ አንድን ቡድን በልዩነት ለማጀገንና ሌላውን ታሪክ ለማጥፋት ሆን ተብሎ የተዘጋጀ ነው በሚል ግንዛቤ ያለው መሆኑን ማህበሩ ገልጿል። በተለያዩ ዩኒቨርሲቲዎች በተፈጠረው ሁከት ግንባር ቀደም ተሳታፊዎች ነበሩ የተባሉ 16 ተማሪዎች በቁጥጥር ስር መዋላቸው ተነገረ። በወልዲያና ወሎ እንዲሁም በደብረ ብርሃን ዩኒቨርሲቲዎች በተፈጸሙ ወንጀሎች ተሳትፈዋል የተባሉ ተማሪዎች ተለይተው ምርመራ እየተካሄደባቸው መሆኑ ታውቋል። በኦሮሚያ ጥቅምት 12 እና 13 በተለያዩ ቦታዎች በተሰነዘሩ ጥቃቶች በርካታ ዜጎች ሕይወታቸው ያለፈ ሲሆን ከ200 በላይ በሚሆኑት ላይ ከባድና ቀላል የአካል ጉዳት መድረሱም ይታወቃል። በነዚህ ወንጀሎች ተሳትፈዋል ተብለው ከተጠረጠሩ 337 ሰዎች መካከል በቁጥጥር ስር የዋሉት 250 መሆናቸውን ጠቅላይ አቃቤ ሕግ አስታውቋል። በኢትዮጵያ ባለፈው ዓመት ብቻ ከ11000 በላይ የሚሆኑ ዜጎች በኤድስ በሽታ ሕይወታቸውን ያጡ መሆናቸውን የፌዴራል HIV AIDS መከላከያና መቆጣጠሪያ ጽሕፈት ቤት ገልጿል። በ2011 ዓ.ም 22985 ዜጎች በቫይረሱ የተያዙ ሲሆን ከነዚህ ውስጥ 60% ሴቶች፣ 12% ደግሞ ከ15 ዓመት በታች መሆናቸውና ከሟቾቹ ውስጥ ደግሞ 58 በመቶ ሴቶች እንዲሁም 16.5 የሚሆኑት ከ15 ዓመት በታች የሆኑ ልጆች መሆናቸውን ገልጿል። ከዚህ ቀደም ኤችአይቪ ላይ ይሰሩ የነበሩ ስራዎችና እንቅስቃሴዎች መከታቀዝና የህብረተሰቡ መዘናጋት ለቁጥሩ መጨመር ምክንያት ሆኗል ተብሏል። በአሁኑ ወቅት በኢትዮጵያ 649,000 ሰዎች ከቫይረሱ ጋር የሚኖሩ ሲሆን በዓለም አቀፍ ደረጃም በየዓመቱ 1.7 ሚሊዮን ሰዎች በኤችአይቪ ቫይረስ የሚያዙ መሆናቸው ታውቋል። በመጨረሻም የጥላቻንና ሐሰተኛን መረጃ በሚመለከት የቀረበው ረቂቅ ህግ የመናገር ነጻነትን ስለሚገድብ ህግ አውጪዎች በሚገባ እንዲያጤኑት ሂማን ራይትስ ዋች አስታወቀ። ድርጅቱ በመግለጫው አገዛዙ ይህን ህግ ለማውጣት የተገፋፋው በተደጋጋሚ በተከሰቱ የብሔር ግጭቶችና አንዳንዴ በማህበራዊ ሚዲያዎች በሚሰራጩ የጥላቻ መልእክቶች የተነሳ ቢሆንም በአግባቡ ባልተጠና ሁኔታ የተረቀቀ ህግ ባለስልጣኖች የመናገር ነጻነት መብትን ለመገደብ ሊጠቀሙበት ይችላሉ ብሏል። በተጨማሪ መግለጫው በረቂቅ ህጉ ላይ የጥላቻ ንግግር የተበየነበት መንገድ ባለም አቀፍ ህግ እንደተቀመጠው ባለመሆኑ ለትርጉም ሰፊ በር ይከፍታል ብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። ድርጋቢዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ድርጋቢዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ። ሰላማችሁ ይብዛ። በእውነቱ ስንቱን ጋሬጣ ተቋቁማችሁ አሁንም ጸንታችሁ በትግል መቀጠላችሁ ጥንካሬያችሁን ያሳያል። በተለይም የአሜሪካ ድምጽ ሬዲዮ አሜሪካኖች አብይን ሊጭኑብን ሲነሱ የነሱን ፕሮፓጋንዳ ሲያስተጋባና ጸረ ኢህአፓዎችን ከየጉራንጉሩ ፈልፍሎ እያመጣ ቃለ መጠይቅ ሲያደርግ መቆየቱ ይታወቃል። ዛሬም አንጃ ግራንጃን ኢህአፓ ብሎ ሲያቀርብ ይስተማል። ድርጅቱ ለሀገር ሉዓላዊነት በርትቶ የታገለ ነውና ቅጥረኛ ሊሆንና በሆዱ ሊገዛ መቼም ፈቃደኛ ሆኖ አልተገኘምና ጥላቻቸው አይገርመኝም። በጣቢያው የሚሰሩት አለቆች ተብዮች ደግሞ የበታኝ አንጃዎች አካልና አጋር ነበሩና ኢህአፓን መጥላታቸው አያስገርምም። ግን ይህን የመሰለ ክህደትና ጸረ ኢትዮጵያነት ያሳዝናል። ቀር ሊላችሁ የማይገባው ሁላችንም አውቀናቸዋል። ያብይም የቀጣሪያቸውም አሜሪካ ቱልቱላ እንጂ ቅንጣትም ኢትዮጵያዊነት የላቸውም። በእነሱ ላይ ማዕቀብ ማድረግ ሲያንስ ነው። ጸረ ኢትዮጵያ የባደረኝ ሆኖችን ጆሮ አንስታቸው ኢትዮጵያን አጣፍርሱም እንበላቸው ሲሉ ለማወንዱ ሲራክ ከአቸፈር ጎጃም ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና አድማጮች ሁሉ ሰላምታዬ ይድረስ። ደብዳቤ የሚያተኩረው ሙሉ በሙሉ በድርጅት አፍራሾችና በደርግ ተቋሚዎች በተሞላውና ራሱን ኢሃፓ ብሎ በሚያወናብደው ተጎንባሽ ቡድን መሪ ተብዬ ገለሰብ ላይ ነው። ካዲ ሁልጊዜ መሰሪ ስራው ተሳክቶለት በህይወት ያለው እሱ ብቻ ይመስለዋል። አለበለዚያም ያሳበጠው ጥጋብ በራሱ ዓለም ያስፈነጫዋል። ደብዳቤ አንጃው በመሪነት ያስቀመጠውን ካዲና ነፍሰ ገዳይ ጳውሎስ ሶርሳ ገነቦን ይመለከታል። እንደመነሻ የሚሆነኝ ገነነ መኩሪያ ሊብሮ ኢሃፓና ስፖርት እውነተኛ ታሪክ በሚል ክፍል 2 መጽሐፉ ከገጽ 280 ላይ በንዑስ ርዕስ የሚተዋወቁ የማይተዋወቁ ስር ሃጂ ማለት ጳውሎስ ሶርሳ ገኔቦ በሰጠው ቃል የቀረበውን ነው። ገጽ 285 ላይ እንዲህ ይላል፣ የሻሸመኔ ልጆች ጥሩ ስራ አልሰሩም። ይሄንን ስል ብዙዎቹን አይደለም፣ ቁጥራቸው ከፍ ቢልም አንዳንዶቹ ችግር ውስጥ ከተውኛል። ስለኔ ደርግ ምንም አያውቅም ነበር፣ የሻሸመኔ ልጆች ናቸው ጠቆመው ያታሰሩኝ። በእነሱ የተነሳ ብዙ ስቃይ አይቻለሁ። አንድ ቀን ጥላሁን የተባለ የሻሸመኔ ልጅ እዚያው በታሰርንበት ወደኔ መጥቶ እኛኮ ባንተ የተነሳ ግርፋትና ስቃይ እየደረሰብን ነው፣ ገንዘቡ የት እንዳለ ጠቆመ፣ ለምን እኛን ነጻ አታወጣንም ብሎ በቁጣ ተናገረኝ። ጳውሎስ እንዲህ ሲል ቀጠለ፣ በጣም ነው ያዘንኩት። ነገሩ በዚህ ብቻ አይበቃም። ኦፕሬሽኑ ላይ የነበሩትን ጠቁመህ ያስያዝከው አንተ ነህ በሚል ወንጅለውኛል። ጳውሎስ የሰጠውን ቃል ጥላሁን በበኩሉ እንዲህ ይገልጸዋል፣ እኔ ጥላሁን ሃጂን ወይም ጳውሎስን በድርጅታዊ ስራ ውስጥ ባላገኘውም በአካል በሚገባ እንደማውቀው ጳውሎስ ሶርሳ ገኔቦ በእርግጠኝነት ያውቃል። ከላይ የተጠቀሰውና ከኔ ጋር የተነጋገርነው በፍጹም አይቀራረብም። ይህ ሰው ከሃዲ ብቻ ሳይሆን ድርጅቱን ኢሃፓን ሆን ብሎ ለማጥፋት ሲሰራ የነበረ መሆኑን አውቃለሁ። እኔ ጥላሁን ሃጂን ስለ ገንዘቡ የምወቅስና አምጣ፣ ጠቁም፣ አስፈታን ወዘተ አልልም። ይህንን እሱም ይረዳል፣ በደንብ ያውቃል። ጳውሎስ ዛሬ ለምን እንደሚዋሽ ይገባኛል። ሃጂ ወይም ጳውሎስ የተያዘው ወላይታ ውስጥ ሲሆን የተያዘበትም ሁኔታ እሱ እንደሚለው ተታክሶ አይደለም። በረሃ ላሉ ጓዶች ቀለብ ለማቅረብ ሁለት ሆነው ሲንቀሳቀሱ ተያዙ። ጓደኛው ታሰረ፣ ጳውሎስ ተፈታ። ጉዳት አደረሰ፣ አሳሰረ፣ አስገደለ። ከከተማ እስከ ገጠርና በረሃ ሰውና ንብረት አጠፋ። ድርጅቱን ከባድ ችግር ላይ ጣለ። ለዚህ በጎ አድራጎቱ ለደርግ ማለት ነው በታማኝነቱ ተፈታ። በታማኝነቱም በ1970 ዓ.ም ተመረጠ። ሻሸመኔ መጥቶ በአንድ ቀን 17 ቤቶች በላይ ጠቁሞ ሰዎችን አሳስሮ እስር ቤት እያለው የኔን ቤትን ጠቁሞ ቤቴ ተፈትሾ ጣቢያ መጥቶ በአካል አስጠርቶኝ ነበር። ከጳውሎስ ጋር የነበሩት ሌሎች እስረኞች ምንም ጥቆማ ሳያደርጉ በዲሲፕሊን ሲታለፉ፣ እርሱ ግን ያደረሰው ጉዳት ደርግ በምርመራ ማግኘት ያልቻለውን ሁሉ ነበር። በጣም የሚያሳዝነው በእለቱ ምንም የማትታወቀውን የሺ አመንቴን ቢሮ አድራስ ሂዶ አስይዟል። ይህንና ሌሎችንም ጉዳቶች ሲያደርግ ባንኩ ኦፕሬሽን ያካሄዱት ከታሰርነው ልጆች መሃል እንዳለንበትና እሱ ከሚያውቀው በላይ እነከል ያውቃሉ ብሎ በስም ተናግሮ በታማኝነት አስመዝግቦ ፖሊስ ጣቢያ ውስጥ በዘዴ አንድ ጓድ ሻንቆ ይቀራል። ከጳውሎስ ጋር አራት ተቋሚዎች ናቸው የመጡት። አንደኛው የሻሸመኔ ልጅ ሻንቆ መባባል የሚታወቀው ታደሰ ሲሆን፣ እነ ጳውሎስ ወደ ወላይታ ሲመለሱ ታደሰ ቀርቶ ነበር። ከሻሸመኔ ከተማ ሊወጡ ሲሉ ታደሰ መቅረቱን ያመለክታል። የቀረበት ምክንያት መርማሪዎቹን እንዳሳመናቸው ቢነግሩትም ጳውሎስ ተከራክሮ ተመልሰው መጥተው ወሰዱት። ታደሰ ሻንቆ ሶዶ ተረሸነ። ስለ ባንክ የጠቆመው ጳውሎስ ሶርሳ ገኔቦና ሌሎችም አብረው የነበሩ እንጂ እኛ አይደለንም። ይህን ሁሉ የሰራው 1970 ዓመተ ምህረት ላይ ሲሆን እሱና አብረው የነበሩ አንዳንዶች በፈጸሙት ክህደት ከአንድ ዓመት በኋላ በ1971 ዓመተ ምህረት ዳግመኛ በለፈለፈው ክፉ ስራው ተይዞ መጣ። ከጳውሎስ ጋር በ1970 ዓመተ ምህረት ባደረጉት ማጋለጥ ሳቢያ አብረውን የነበሩ ወንድሞቻችን ከኛ ተለይተው ወደ አዲስ አበባ ለከባድ ምርመራ ተላኩ። እኛ ቀረን። በዚህ ጊዜ ነው ለታማኝነቱ የሰራው ጥቆማ 1971 መጨረሻ ላይ ያመጣው ጥላሁን አስቸጋሪኝ የሚለው ውሸቱን ቢሆንም ደካማነቱን ዲሲፕሊን የሌለው ሰው መሆኑን ተናግሬዋለሁ። ምክንያቱም እኔንና ቤቴን ጠቁሟል። በስራም በመዋቅርም አንገናኝም። ለድርጅታዊ ስራ ጉዳይ ቤቴን በመጠቀሙ ብቻ ጠቁሞብኛል። ክህደቱ ከመታሰሪ በፊት ሶዶ የሰራውን እና ደቡብ እየዞረ ያጋለጠውን አውቃለሁ። ለምሳሌ ያህል በረሃ ላይ ሳለ እንዴት እንደተያዘና ያደረሰውን ጉዳት 1969 ዓመተ ምህረት ላይና 1970 ዓመተ ምህረት ላይ ማለት ነው። ነቅንቀው ወዝውዘው ናደው መሰረቱን። የሰው ልጅ ካልከፋው አያፈርስም ቤቱን። ግርማቸው ዓለሙ። ግርማቸው ዓለሙና አየለ ቦሮጄ ኮሌ እድገት በህብረት የውቀትና የስራ ዘመቻ የጀምጀም አውራጃ ዋደራ ዘማቾች ናቸው። ይስሐቅ ተሾመና ሳባ ኪዳነ ማርያም የዶሎ ዘማቾች ናቸው። ከዘመቻ ጣቢያው ለቀን ነገሌ ቦረና ተሰባስበን ተገናኘን ይላል መሰረት። ሁለተኛው ምስክር ጦረታ ወጥቶ አሁን በህይወት ያለ እኔም ይከተላል መሰረት። ወደ ይርጋለም መጣሁና ስራ ጀመርኩ። በመቀጠልም አገረ ሰላም ተመደብኩ። አርቤጎና ቦንሳና አገረ ሰላም ወረዳዎችን በማገናኘት የሊግ ስራ እየሰራው ሳለው ተጋለጥኩ። ተፈራው አልዋን ተክቼ አካባቢውን ለቀቅኩ። 1968 ዓመተ ምህረት መጨረሻ ላይ ወደ ሻሸመኔ ከዚያም አርሲ ነገሌ በመሄድ የድርጅቱን ዕቃ ጭነን ወደ ወላይታ ሶዶ ጉዞ ጀመርን። እኔና ጓደኛዬ ሶዶ እንደደረስን ቅዳሜ ገበያ 2 ሳጥን ዕቃ አስረከብንና በዕለቱ ከምሽቱ 3 ሰዓት አካባቢ ጉዞ ወደ በረሃ ጀመርን። ሊነጋ 11 ሰዓት ተኩል ሲል የክማ የምትባል ቀበሌ ደረስን። ከየክማ ውሎ በኋላ 8 ወይም 9 የምንሆን በጳውሎስና በዳዊት መሪነት ከየክማ ማታውኑ ኪንዶ ኮይሻ ገባን። የቡድኑ መሪ ደንድር ወይም ግርማ በየነ ሲሆን የመጀመሪያ የቡድን ስልጠና በተፈራ የኮድ ስሙ የተሰጠ ደሜ ወንዝ አጠገብ በኩሎና በወላይታ ኦሞ ወንዝ አካባቢ ነው። አካባቢውን ያውቃሉ የተባሉት ጳውሎስ ሶርሳ ጌኔቦ አንደኛው ሲሆን በጉዞው ሰዓት መንገድ ይመራል። ገንዘብ ያዥ ራሱ ነበር። እኔና አንድ ጓድ ወደ የክማ ተመልሰን 11 አባላት ያሉትን ቡድን ይዤ መጣሁ። ከዳዊት ደሳለኝ ጋር ኦፋ ተገናኘን። ችግር ተፈጥሮ ነበር። ሁለቱም ቡድን ተወያየ። አካባቢውን ለመልቀቅ ተወሰነን። እኔና ጓደኛዬ አሁን በህይወት ያለ ከዳዊት ደሳለኝ ጋር መጣን። አልቆየንም፣ ጉዞ ወደ ሻሸመኔ ቀጠል። እነ ቡቸር ከሶዶ ተመልሰው እንዲገቡ ታዘው ወደ የክማ ሲሄዱ ነጋባቸውና አደጋ ደረሰባቸው። መንገድ መሪው ጳውሎስ ሶርሳ ነበር። ተከበቡ፣ ተያዙ። እኔ ግን ለወሬ ነጋሪ አለሁኝ ይላል መሰረት። ሶስተኛው ምስክር አልዳዳ እንደሚከተለው ያቀርባል። ሁለተኛ ዙር የበረሃ ጉዞ አሁንም ጳውሎስ ሶርሳ ጌዴቦን ያካተተ ነበር። አበበ ሸቴ የሶዶ ልጅ የኔን መኖሪያ ቤት ለሥራ ይጠቀም ነበር። እኔ የመንግሥት ሠራተኛ ነኝ። አበበ ሲከበብ ለሠራተኛዬ ገንዘብ ለእኔ እንድትሰጠኝ ሰጣትና ቤት ውስጥ የነበሩትን ዶክመንቶች አቃጥሎ ተኩስ ተጀመረ። ታሪኩ ብዙ ነው። አበበ በጀግንነት አዋሳ ገብርኤል ፊት ለፊት ባለው ቤቱ አካባቢ ወደቀ። እኔም ተሰወርኩኝ። 1969 ዓ.ም ወላይታ ሶዶ ደረስኩ። ጎላ ሰፈር ቆየሁ። በቡርኖ ቀበሌ አድርገን ዋንጃሜን አልፈን የድርጅታችን ማሰልጠኛ ጣቢያ ረጂ ቀበሌ ደረስ። እኔ፣ ጳውሎስ ሶርሳ ጌኔቦና ገብሩ ከበደ ጳጉሜ 1969 ዓ.ም ደርሰን መስከረም 1970 ዓ.ም ስልጠና ጀመርን። ሎንዶን ካንኮ፣ ዶክተር ካሳ ወልደ ኪዳን፣ ሰለሞን ኃይሌ፣ እኔ፣ ጳውሎስ ሶርሳ ጌኔቦ ወዘተ፣ በጠቅላላው 9 ነበር። ቀለብ አለቀ። የሚጫንጫ ወንዝን በዋና ስንሻገር ገብሩ ከበደን ሚሊሺያዎች በጦር ወጉት። እጁ ቆስሎ ከፍተኛ ችግር አጋጠመን። እነ ስምኦን ጋሌሮ ኦሞ ወንዝ ዳር ሳለን 3 ቦምቦችን ጣሉብን። ጉዳት ግን አልደረሰብንም። ጉዞ ወደ ኪንዶ ዳዳዬ ጀመርን። ከኪን ደኋላ ላይ ከደረስን በኋላ እኔና ጳውሎስ ሶርሳ ስንቅ ለመግዛት ተላክን። 10 ጓዶች ቀሩ። እኛም እህልን ገዛ ተከበብን። ገበሬዎች ያዙን። ዘገየለሊሶ የወረዳው አስተዳዳሪ ይዞን ሶዶ አመጣል። ሶዶ ፖሊስ ጣቢያ ለስሞን ጋሌሮና ለፍቃዱ ዘበኔ አስረከቡን። እኔ ተደበደብኩ። እሱ ግን አልተነካም። እኔ ወደ እስር ቤት ስገባ ጳውሎስ ደግሞ እኔ የናንተ ታጋይ ነኝ ጓዳችሁ ነኝ አልታሰርም ሲል ወደ ነስምኦን ጋሌሮ ጋ ወሰዱት። በርሃ ላይ ያሉት 10 ጓዶች ያሉበትን ቦታ መርቶ ካስገደለ በኋላ ከሁለት ሳምንት በኋላ ወደ እስር ቤት መጣ። ብዙ ታሪክ ያልተተረከና ያልተነገረ አለ ይላል አልዳዳ ዛሬ በህይወት ያለ። አራተኛው ምስክር ዲነታ ሽፋ ከሞሮቾ እንደሚከተለው ያቀርባል። የጳውሎስ ሶርሳ ታሪክ ገና ነው። እኔ ደግሞ የማውቀው በትምርት ቤት ነበር። ዘመቻ ጣቢያ ቦዲቲ መዝመቱን እርግጠኛ ነኝ። 1969 ዓመተ ምህረት መጨረሻ አካባቢ ሻሸመን ያየሁት። ሻሸመን ለተሰሩ ሥራዎች ተጠያቂ እንደሆነ ይገባኛል። ከባንክ ኦፕሬሽን በኋላ ወላይታ ሶዶ አገኘሁት። ቀደም ሲል አላባ በነበረውና በተደረገው ውይይት ላይ በግል እሱን የሚመለከቱ የዲሲፕሊን ጉድለቶችና ሂሶች ቀርበዋል። ወደ በርሃና የኦፕሬሽኑም ሥራ ከሱ ውጭ እንዲሆኑ ሐሳብ ቢቀርብም ተቀባይነት ባለማግኘቱ ሁለቱም ላይ ተሳተፈ። ብዙ ጉዳት ካደረሰ በኋላ በ1970 ዓ.ም የደቡብ ከተሞችን እየዞረ ሲያስመጣ ቀድሞ የተቃወመ የበላይ አካል መመሪያ ሰጠን። ሻሸመኔ ጠበቅነው አልተገኘም። 1970 ዓ.ም ለጥቆማ ሻሸመኔ መጣ። ምንም ጉዳት ሳይደርስበት በፍላጎቱ የዘከዘከው የድርጅቱን ሚስጥር የተቆማቸው ቤቶች ያስያዛቸው ሰዎች ጀግኖቹ የያፓ ልጆች የደበቋቸውና ግርፋትና ዱላን ችለው ያሳለፏቸውን ገበናዎች በሽንቁራፉ ዘከዘከ። ይህን አርጎ ሊተርስ የሚችል የሻሸመኔ ልጅ ሻንቆ ታደሰን ከመንገድ ተመልሶ አስወስዶ አስገደለው። እኛም ስቃይና መከራችን ረዘመ። ደርግ የሚፈልጋቸውን ዋና ዋና ነገሮች በቀደም ተከተል ቢያስቀምጥም አሁንም በከባድ መስዋዕትነት ጀግኖቹ ተቋቁመውታል። ዋጋ ከፍለው ራሳቸውንና በተለይ ያልታሰሩ ጓዶቻቸውን ፍንጭ ሳይሰጡ ውጠው አስቀርተዋል። በዚህ አይነት ትግል እኛን አሳልፎ ሰጥቶ እሱ ተፈታ። ሶዶ መኖር ጀመረ። በ1971 ዓመተ ምህረት ቀድሞ የጫረው እሳት እሱን መለብለብ ጀመረ። ከተፈታበት ታስሮ ማዕከላዊ ገባ። ከርቸሌ ከርሞ ተፈታ። ይህን አቀናብረው የላኩልን ዲነታ ሽፋ ከሞሮቾ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና አድማጮች ለሁላችሁም የክብር ሰላምታዬን አቀርብላችኋለሁ። ውድ ፍኖቶች፣ ከለታት በአንዱ ቀን አንድ ድራማ ሲተወን ተመለከትኩ። አዲሱ ገዢ ወደ ኖቤል ሽልማት በመሄጃ ዋዜማ ወቅት ላይ ነበር። ነገሩ እንዲህ ነው። ዶክተር አብይ በምሽት መኪና ራሱ ያሽከረከረ በአዲስ አበባ ከተማ ዙረት ሲያደርግ አንድ ጀርመናዊ ጋዜጠኛ የካሜራ መቅረጫውን ይዞ ድንገት ያገኘው በሚመስልና አግራሞት ያደረበት በሚመስል ሁኔታ ቃለ መጠይቅ ሲያደርግለት ተመለከትኩ። ይህ እንግዲህ ነጮች በአፍሪካ ሀገራት ከሚፈጠሩአቸው ሀገር በቀል አምባገነኖችና ዘረኞች ጋር የሚያደርጉት የተለመደ የማሻሻጥና የማዋደድ ተግባራቸው መሆኑን ልብ አድርጉልኝ። ጀርመናዊ ጋዜጠኛም ሆነ ስብዕናው እንዲገነባለት ምኞቱና ፍላጎቱ የሆነው ኮሎኔልም ፈጣጣ ሆነውብኝ ተመለከትኳቸው። ፈረንጆቹን ብላ እንጂ እኔን እንኳን ማታለል አይታሰብም ይሉ እንደነበረው የአራዳ ልጆች አነጋገር ጋር አዛምጄ እኔም የዚህች አይነት ጨዋታ ዛሬ ፈረንጆቹን እንጂ እኛን ኢትዮጵያውያን አታሞኝንም አታታልልንም። የዚህ አይነቱ የጅል ጨዋታ ሲባል ስሞታ ብላ ሞተች እንዲሉት አይነት ጨዋታ መሆኑ ይገባናል። በህዝብ የተመረጡና የህዝብ ወገንተኝነት ያላቸው መንግስታት የህዝባቸውን ችግሮችና ስሜቶቻቸውን በማድመጥና በአይን ለመመልከት ድንገተኛ ጉብኝት ወይም መልከታ ያደርጋሉ ሲባል ሰምተው ማስመሰላቸው መሆኑ ይታወቃልኝ። ዘረኞችና አምባገነኖች ውሸት ቁርሳቸው ማስመሰል መሳቸው ግድያና ጭፍጨፋ አራታቸው መሆኑን ከተመክሮ ጠንቅቀን እናውቃለን። ድንቁርና ደግሞ የዘውተር ህመማቸው ነው። አውቃለሁ ባይነትና የባዕዳን ታዛዥነታቸው ልክፍታቸው መሆኑን እንደዚያው ነው። ዘረኞችና አምባገነኖች የስልጣን መነሻቸውም ሆነ በወጣጫ ምርኩዛቸው የባዕዳን ኃይላት እንጂ ወገኖቻቸው እንዳልሆኑ የኮሎኔሉ የጀርመናዊ ጋዜጠኛ የማስመሰልና የማሸሻት ተግባር ምስክር ነው። የኢትዮጵያና የዜጎቿ መከራ የሰብአዊ መብት ጥሰት መጨቆን መረገጥና በጥቂት ዘረኞች መተራመስ ለማወቅ በኢትዮጵያ ጨለማን ለብሶ የሚፈልግ ጉዳይ አይደለም። አፍጥጦና አግጥጦ የወጣ የአደባባይ ክስተት እንጂ የአዲስ አበባ መጥፎ ገጽታዎቻቸውንና የዜጎቿን ጉስቁልና ወይም ድህነቱን መመራመርና ወይም በጨለማ መጓዝን የሚጠይቅ ጉዳይ አይደለም። የአዲሶቹ ሽሞች ወር ተረኛነት ዛሬ ድብቅ አይደለም። አዲሶቹ ሽሞች ከጉዲፈቻ አባታቸውና ወንድሞቻችን ናቸው ከሚሏቸው ጃዋርና ጭፍሮቹ ጋር በመጣመርና በመተባበር ከ3 ሚሊዮን በላይ የኢትዮጵያውያን ዜጎችን ከገዛ ሀገራቸው አፈናቅሏል። በበርካታ አመቶች የሚቆጠሩ ኢትዮጵያውያን ህይወት ተቀጥፏል። ቤት ንብረታቸው ተዘርፏል፣ ተቃጥሏል። በድሬዳዋ፣ በሐረር፣ በባሌ፣ በአርሲ፣ በጌዲዮ ወዘተ ኢትዮጵያዊ ዜግነት በአደባባይ ተገፏል። ኢትዮጵያዊ አይደላችሁም፣ ሀገራችንን ለቀቁ የተባሉ ዜጎች ቁጥር ከፍተኛ ነው። በዘር እየመረጡ በድንጋይ ቀጥቅጦ መግደል፣ አንገትን በካራ ማረድ፣ ብልትን መስለብ፣ የሴቶችን ጡት መቁረጥ፣ በአስክሬን ላይ ግፍግፍ ማድረግ፣ ሰንደቅ ዓላማን አውርዶ ከመሬት መጣል፣ ማተብን ካንገት ላይ መበጠስ ወዘተ ሁሉን በቀን በጠራራ ፀሐይ የተፈጸሙ ናቸው። በአዲስ አበባም ቢሆን የነጃዋር ቄሮች ወንጀልና የከተማውን የስነ ህዝብ ስርጭትን ማዛባት ስራ፣ ማፈናቀል፣ ግድያ፣ ንብረት ማውደም፣ ሰላምን ማወክ ከገዢዎች ጋር በመመሳጠር የተፈጸመ ነው። የዘር ተጠቃሚነትንና ተጎጂነትን የመፍጠር የአደባባይ የወንጀል ተግባር እንጂ ድብቅ አልነበረም። ታዲያ የአዲስ አበባን የምሽት የማስመሰል ዙረትን ምን አመጣው? ይሄ እኮ የቆሸሸ የፖለቲካ ቁማር ጨዋታ ነው። እርግጥ ነው ለ28 ዓመታት በደም የጨቀየጅ ወንጀልን ሲሰራ የባጀ ህሊና ለወንጀል ተባበሩ ማስተባበያም ሆነ መፈጸሚያ የሚታየው ጨለማ እንጂ ብርሃን ይሆናል ተብሎ አይጠበቅም። ወንጀል የጨለማ ስራ ነው። አምባገነንና ዘረኛ አገዛዞች የዲሞክራሲ እሴት የሚባሉትን ግልጽነትና ተጠያቂነትን ያጠፉና የሥርዓት ድቅድቅ ጨለማን እንደሚፈጥሩ ማውቃለሁ። ግልጽነትና ተጠያቂነትን ያጠፉ አገዛዞች በሚፈጥሩት የሥርዓት ጨለማ ለወንጀል፣ ለጭፍጨፋ፣ ለዝርፊያ፣ ለሙስና ተግባራቸውና ዓላማቸው መብቂያ ለመሬታቸው መሆኑን ጠንቅቀው ያውቃሉ። የሥርዓት ድቅድቅ ጨለማን በመጠቀም ጭቆናን፣ ዝርፊያን፣ ድንቁርናን፣ ዘረኝነትን መሰረት ያደረገ አገዛዝና ሥርዓት ጊዜውን ጠብቆ መበስበሱና መከረፋቱ የማይቀር ሐቅ ነው። ጨቋኝ አገዛዝ ከበሰበሰና ከከረፋ በኋላ የማይጠገንና የማይለወጥ መሆኑን እያወቁ በድንቁርና እንደ አዲሶቹ ሽሞች የገቡበት ቀውስ ለሀገርም ለሕዝብም ጠንቅ ነው። የነ ኮሎኔሉ ማለትም አብይ አገዛዝ ጭንጋፍና ዘረኛ ነው ከሚያስብሉት በርካታ ተግባራት ውስጥ ህዝብን ያስመረረ የጭቆናና የዘራፊ የወያኔ ዘረኛ አገዛዝን እንጠግናለን ብለው ሙጭጭ ማለታቸው ነው። ሀገራችን ኢትዮጵያ ዛሬ በተርፈ ብዙ ቀውሶች ተቀፍድዳለች። ለዚህ ደግሞ ዋነኛ ተጠያቂዎቹ ወያኔና ወያኔን እንጠግናለን ባዩ የዘመኑ ገዢዎች ጭምር ናቸው። ከገባንባቸው ዘርፈ ብዙ ቀውሶች ለመውጣት ደግሞ የህዝብ ጥያቄ የሆነውን ሁሉን አሳታፊ የሆነ የሽግግር መንግስት ስንመሰረት ብቻ ነው። በዚህ ሂደት ውስጥ ብቻ ነው የዲሞክራሲን ባህል መገንባት የሚቻለው። ከዚህ ሂደት ውስጥ ነው ጠንካራና ዲሞክራሲያዊ መንግስትን መፍጠር የሚቻለው። ያን ጊዜ ነው ከማነቆ የጸዱ የዲሞክራሲ ተቋማትን መገንባት የሚቻለው። ህዝብ የኔ የሚለውን ሰብአዊ መብቶቹን በተግባር የሚያረጋግጥበት ህገ መንግስት ባለቤት የሚሆነው። ከዚህ አንጻር ነው አሻጋሪ ነን የሚሉትን መታገል ያለብን። የሁላችንም የሆነች ኢትዮጵያን ለመገንባት በተባበረ ኃይላችን አስመሳይ ዘረኞችንና ጠባቦችን ለመታገል እንነሳ፣ ያለ ጥርጥርም እናቸነፋቸዋለን ሲሉ አለባቸው ታሪኩ ከናዝሬት ደብዳቤያቸውን አድርሰውናል።
አድማጮቻችን ተከታዩን የስም ተማራማሪዎች ጥናት ውጤት አልባነው በሚል መንደርደሪያ ደብዳቤያቸውን ያደረሱን ታዛቢው ከአዲስ አበባ ናቸው። በተማራማሪው ብዛት ችግሩን የፈታ ሀገር ቢኖር ኢትዮጵያን የሚቀደም አይኖርም ነበር። ማን ያልተማራመረ ፊደል ቆጣሪ ምን ያልተጠናስ ነገር አለ? አንዱም ግን ለሀገርና ለህዝብ ስቃይ መፍትሄ ሲሆን አልተስተዋለም። ሁሉም ኤክስፐርት በሉኝ የሚለው ባየር ላይ ሆኖ ነው። የጫት ኤክስፐርቶች ፕሮፌሰር ተብለው ባየር ተጭነው ሲገቡ ማይተናል። እውቀትን አየር ባየር ማዋል ይሏል። ይህ ነው የአንትሮፖሎጂ አጥኚው ያፍንጫ መንቀጥቀጥን በሽታ መሆን ድርሽበታለው ሲል ስለ በሽታዎች ለመረዳት የህክምና በራፍ ላይ እንኳን ድርሽ ሳይል ነው። ብቻ አጥኚ ለመባል አጥንቷል። ጥናቱ ፍሬ አልባና አቅጣጫ ቢስ ይሆን እንጂ ባምሮቱ መድከሙ አልቀረም። ፈረንጅ ቸርነውና የስም አይነት ደርድሮ ሲያስመርጠው ቀልቡ የወደደውን ላፋርጎ የሚኮፈሰው ሲታይ በርግጥም በስሜት የሚኖር ምሁር እንዳለን ይመሰክራል። ባልሰራው መኪና ውስጥ ሆኖ አንድ እጁን በመስኮት የሚያሾልከው ግብዝ የመንዳት ጉን ቢጥስ አይፈረድበትም። እሱ መኪናውን ለመንዳት ሳይሆን ለእግረኛው ባለመኪና መሆኑን ለማሳየት የሚያደርገው ጥረት ነውና ይህ ሁሉ ያልሆኑትን ሆኖ መታየት አገርን የሚጎዳ መሆኑ ተደጋግሞ ተስተውሏል። ምክንያቱም ማገጫው ሌላ የሰራው እንጂ የራስ አይደለምና አገርና ህዝብን ለመታደግ ችግርን ለማስወገድ ከህዝባቸው ጋር ቆመው የተሰው ወጣቶች በህይወት ኖረው በባርነት ከመማቀቁ አገርን በቁማቸው ስትፈርስ ከመያዩ ህይወት አልባ ተንፋሾች የተሻሉ ናቸው። ዘመናት ያስቆጠረው ያንቱ በሉኝ አምሮት በፊደል ቆጣሪው ስሜት ውስጥ ከተስተዋለ ውሎ ቢያድርም እንደሆኑ ዘመን ተንሰራፍቶ አያውቅም። የዶሮ ጥርስ ጥናት አድርጊያለሁ ያለው ተማራማሪ ሞቅ ያለ ደሞሱን ገልሽልጦ ክብርና ሜዳሊያውን አንጠልጥሎ ለመታየት የሚያሳፍረው ነገር አይኖርም። ምንም እንኳን አንድም ጥርሱን ታክሞ የዳነ ዶሮ ባይኖርም እሱን ከዶሮ ኤክስፐርትነት ዝቅ የሚያደርገው ሀቀኛ ተማራማሪ እንዳይኖር ስለሚጥር እውነቱ እንዲርቅ ሆኖ ይሰነብታል። ይህ አይነቱ ባለሙያ ስካለ ድረስ ባለድዷ ዶሮ ጥርስ ተሸልማ መዝለቋ ያለ ነው። ለዚህ አይነት ተግባሩም የሲቪል ሰርቪስ ኮሌጅ አይነቱ በዋቢነት ይቆምለታልና ባለ ዲግሪ እየተሰኘ ይዘልቃል። ከመጠምጠም ትምህርት ቅደም ያሉት አበው ቅዳሴው እንኳን የሚያዳግተው ቄስ መኖሩን በመገንዘባቸው ነው። ዲስኩረኛ መሆን ያዋቂነት መለኪያ የሚመስላቸው ካሉ ተሳስተዋል። መድረክ ላይ የወጣ ሁሉ ተደማጭነትን ያተርፋል ማለት አይደለም። ህዝብ በከዘራ እየጀለጠ ባያስወርድም ባይንጦሩ በጉንጉምታው በፊት ማዞር ባንገት መድፋት አልፎም በማጨብጨብ ንቀቱን መግለጹ ያለ ነው። የቀረሟትን ጥቅስ ይዞ በአደባባይ ላይ መውጣት ከማስከበሩ ይልቅ ማስናቁ ያመዝናል። ህዝብ ያሰበው ባይሳካለትም ቢሸጠው ያሰበውን ያጠፋዋል ማለት አይደለም። በህዝብ ትዕግስት ላይ የክብራችሁን ሐውልት ለመገንባት የምትጠሩ ህዳጣን በየጎዳናው ላይ ድንጋይ ኮልኩሎ ለማደናቀፍ ከማሰብ በፊት አይቶ ተራማጅ ዘሎ ተሻጋሪም እንዳለ ከግንዛቤው ውስጥ ማስገባቱ ጠቃሚ ይሆናል። የኢትዮጵያ ህዝብ ያቸንፋል ሲሉ ታዛቢው ከአዲስ አበባ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የሳተላይት ሬዲዮ ቤተሰቦች አስቀድም የወዳጅነት ሰላምታዬን አቀርባለሁ። ፍኖተን አንድ ያክስቴ ልጅ እንድከታተለው ካስተዋወቀችኝ አንስቶ ለረጅም ዓመታት እየተከታተልን ነው። ያቀራረባችሁ ጥሩነቱ አንዳንድ ምሽት ኤሌክትሪክ ባይኖርም በማግስቱ በድጋሚ በሚቀርቡት አማራጮች ለመከታተል አስችሎናልና ነው። ያክስታችን ልጅ ፍኖተን ያስተዋወቀችን ለማዬ ስትል ነው። እማዬ አያቴ ስትሆን ያኔ በጭራቁ ደርግ አገዛዝ ሁለት ሴቶች ሁለት ወንዶች ልጆቿን አጣለች። ያኔ አያቴ አልቅሳ ስላልወጣላት ይመስለኛል እስከዛሬ ልጆቿን እያነሳች ታነባለች። እማዬ አያቴ ልጆችሽን ደብቀሻል ተብላ ታስራ ተገርፋለች። አድማጮች አስቡት፣ አያቴ ዛሬ 86 ዓመቷ ነው። በዚህ ደብዳቤ ለፍኖተ አድማጮች ማጋራት የፈለኩት የኛን ቤተሰብ ታሪክና ለኢሃፓ ያለንን ፍቅር ሳይሆን ሰሞኑን ኢህአፓ በሚል ተሰበሰቡ የተባሉትን ነው። የዚህ ድብደባ ሐሳብ ሙሉ በሙሉ የኔ ሳይሆን የአያቴ መሆኑን በቅድሚያ ለመግለጽ ወዳለሁ። እኔ ያኔ ፊደል ቆጠራ እድሜ ላይ ነበርኩና ኢህአፓን በአካል ለምታውቅ እድሉን አላገኘሁም ነበር። ኢህአፓ ብለው በተሰበሰቡበት የተነገሩ ነጥቦች አያቴን ቁጭ ብድግ አድርገው ይህን ድብደባ እንድጽፍ ያደረገችባቸውን አንድ በአንድ እያነሳሁ በተለይ ለኔ እድሜ እኩዮችና ለታናናሾቼ እውቀት ያስጨብጣሉ ብዬ አስባለሁ። አያቴ ውሸት በሰማችና ባየች ቁጥር የቀጣፊ ቃልና የገማንቁላል ካልተሰበረ አሸትም ትላለች። አያቴ ከአራት ልጆቿ መሃል አመለ ወርቅ የምትባለውን ከዳግማዊ ምኒልክ ሆስፒታል ከክምር አስክሬኖች መሃል በብዙ ድካም ስቃይና መከራ ነበር አስክሬኗን አግኝታ የተገደለችበትን የሶስት ጥይት ዋጋ 20 ብር ከፍላ እንባዋን ውጣ የቀበረቻት። አያቴ አመለ ወርቅን ባነሳቻት ቁጥር ያ ሁሉ የአስክሬን ክምር በህሊናዋ እየተላወሰ እንባዋ እንደ ጎርፍ ይወርዳል። ሁለቱ ልጆቿ የኢህአፓ ጦርን መቀላቀላቸውን የወሬ ወሬ ከመስማቷ ባለፈ እስከዛሬ ይሙቱ ይኑሩ በወጉ የምታውቁ ባለመኖሩ በትግሉ ወቅት እንደ ተሰዋ አምና ተቀበላለች። አንደኛዋ ልጇን ሰፈር ውስጥ ገለዋት አስክሬኗን እየጎተቱ እግቢያችን በር ድረስ አምጥተው ጥለው መሄዳቸውን ነግራኛለች። አያቴ የዚያ ጊዜ እናቶች ምሳሌ እንደሆነች ይሰማኛል። አያቴ ከዚህ ብዙቷ ተነስታ እንባ በቋጠሩ አይኖቿ ሩቅ እያስተዋለች እንዲህ ብላ ጻፋለች። በኢህአፓስም ተሰብስበው የተገደሉ ልጆቻችንን ጥፋተኛ አድርገው ይቅርታ የጠየቁትን የእውነት አምላክ እግዚአብሔር በመስፈሪያው ሰፍሮ ፍርዱን ይስጣቸው። እውነተኛው ኢህአፓን በድምጹ እናውቃለንና እባካችሁ በልጆቻችን አጽም በልጆቻችን የከበረ ታሪክ አትቀልዱ አትጫወቱ። ለመሆኑ ኢህአፓ ያወደመው ንብረት ያጠፋው ጥፋት ምንድነው ብሎ መጠየቅ ለዛሬ ወጣቶች ጠቀሜታ ይኖራል። አንዲት እናት የልጆቿን ባህሪና የወጣትነት ፍላጎት በሚገባ ታውቃለችና እኔ የራሴን ልጆች እና በዚያ ክፉ ዘመን ኢህአፓ የነበሩ ወጣቶችን በልጆቼ አይን አያቸው ነበርና ፍላጎታቸው የተስተካከለ እኩልነት የተፈነባት ሀገር እንድትሆን እሾሃ ሜኬላው ተነቃቅሎ እንዲጠፋ ነበር የታገሉት። ይህ ደግሞ የሚያስከብር ሁሌም ታሪካቸው በአሪያነት እንዲታወስ የሚያደርግ እንጂ ጥፋት አይደለም። አያቴ በስብሰባው ውስጥ የደርጉ ዋና ሚኒስቴር የነበረው እና ምክትል ፕሬዝዳንት የነበረው አለመጋበዛቸው ወይም ተጋብዘው ቀርተው ሊሆንም ይችላል የሚል ጥርጣሬዋ እንዳለ ሆኖ ገርሟታል። ለቀጣፊ እሬት ሸንኮሩ ነው ይባልልም። ኢህአፓን አጥፊ ያሉ ጉዶች ለደርግና ለወያኔም በደብዳቤ ማሳወቃቸው አይቀርም። እንደ አያቴ እምነት በዚያን ኢህአፓዎች በመከራ ግፍ ይሰቃዩ በነበረበት ወቅት አንዳንዶች አብረዋቸው የነበሩትና የማያውቋቸውንም ጭምር እየጠቆሙ በማስያዝ አስገርፈዋል፣ አስገድለዋል፣ ገርፈዋልም፣ ገለዋልም። እነዚህ አሁን በኢህአፓ ስም የሚጠሩት ልጆቻችን እየተሰውለት ድርጅትን ስም በመስረቅ ወንጀለኞች ሲሆኑ በተጨማሪ ደግሞ በዚያ ወቅት ኢህአፓዎችን ያሳስሯቸው፣ ያሰቃዩቸው፣ የገረፏቸው፣ የገደሏቸው ለመሆናቸው ካንደበታቸው ለመረዳት እንዳላዳገታት ትናገራለች። አያቴ ኢህአፓ የልጆቿ ድርጅት ነውና ኢህአፓን ስለምታውቀው ኢህአፓ ከየትኛውም ስልጣን ላይ ከወጣ አምባገነን ቡድን ጋር ተሰልፎ አያውቅም። በደርግ ዘመን ሀገሩ የሁሉም ናትና ሁሉም በሀገሩ ጉዳይ ያገባዋልና ከሰራተኞች፣ ከመምህራን፣ ከተለያዩ ወታደሩ ክፍሎች፣ ከፖሊስ ኃይል፣ በወቅቱ ከነበሩ የፖለቲካ ድርጅቶች እንዲሁም ከታዋቂ ግለሰቦች የተውጣጣ ጊዜያዊ የህዝብ መንግስት ይቋቋም ብሎ ታገለ። ልጆቻችንም ይህን ደግፈው ኢህአፓ በሆነው በዚህ ዓላማ ምክንያት ተገደሉ። አሁንም በዚህ በፍኖተ እየተላለፈ ካለው የምንረዳው ከሁሉም ድርጅቶች የተውጣጣ ጊዜያዊ የሽግግር መንግስት የኢህአፓ የወቅቱ የትግል መስመርና መሪ ቃል መሆኑን ሲሆን እነዚህ በኢህአፓ ላይ ወንጀል የፈጸሙና ስያሜውን የዘረፉ ለምርጫ እንወዳደራለን ማለት የአሁኖቹ ገዢዎችን ለመለማመጥና እንደሌሎቹ አድርባይ የፖለቲካ ድርጅቶች ቤተ መንግስት መግባትና መውጣት እንዲችሉ ነው። የኢትዮጵያ ህዝብ ሀቅን ያውቃል። የኢህአፓ ድምጽን የማያውቁ ይኖራሉ የሚል ጥርጣሬው እንደሌላት አያቴ ተናገራለች። ሌላው ቀርቶ የዘርኛው አገዛዝ ቁንጮች በአጠቃላይ የዘር ፖለቲካ ወይም ሞት የሚሉት ሁሉ በአጠቃላይ እባብ ስለሆዱ ይሄዳል። በሆዱ የሚባሉት አድርባዮች ሁሉ በአጠቃላይ ኢህአፓን ከርተው ለኢትዮጵያና ለኢትዮጵያ ህዝብ ጠላቶች የተነጠፉት በፍኖተ አንጃ እየተባሉ የሚጠሩት ሁሉ ከአጼ ኃይለ ሥላሴ አንስቶ በስልጣን ላይ የነበሩና በተሰቦቻቸው የኢህአፓን ድምጽ ያውቁታል። አያቴ እንዲህ ያለው ቀጣፊነት የተሰው ልጆቻችን ስማቸው በበጎ የሚነሳ ነውና አሁን ኢህአፓ የሚለው ስያሜን እንደሰረቁት ንሽ ቆይተው የራሳቸው በግፍና በወንጀል የከረፉ ስሞቻቸውን በሐቀኞቹ የኢህአፓ ልጆች በእኛ ልጆች ስም መጠራት መጀመራቸውን መጠርጠሯን ተናገራለች። በመጨረሻም አያቴ ኢህአፓን መነካካት ለሀገራቸው መስዋዕት የሆኑት እኛ ብርቅዬ ኢህአፓዎች አጽምን መቆስቆስ ነውና ዝም ሊባል አይቻልም ብላለች። ኢህአፓ ሲጠራ የኢትዮጵያ አንድነት፣ ኢህአፓ ሲጠራ ጊዜያዊ የሽግግር መንግስት፣ ኢህአፓ ሲጠራ የሀገር ፍቅር፣ ኢህአፓ ሲጠራ የህዝብ ፍቅር ወዘተ በድንገት በየህሊናችን ድቅን ይላሉ የሚል የአያቴ አባባል እኔንም እየተሰማኝ ነው። በተቃራኒው ደግሞ ኢህአፓ ሲጠራ የሚንቀጠቀጡ፣ ኢህአፓ ሲጠራ በድንጋጤ የፊታቸው ቀለም በድንገት የሚቀየር፣ ኢህአፓ ሲጠራ የራሳቸውን ክፉ ድርጊት ለመሸፈን የባጤ ቆጡን የሚቀባጠሩ እንዳሉም የታወቀ መሆኑን አያቴ ተናገራለች። አያቴ እስከለተ እረፍቷ ድረስ ልጆቿ የተሰውለት ኢህአፓን እንደምትደግፍና ለዚህም ታሪክ የእውነት ምስክርነት እንደሚሰጥ ጥርጥር እንደሌላትና ኢህአፓዎችን በአጠቃላይ ምንም ወደ ድል የሚወስደው መንገድ አባጣ ጎረባጣ ቢሆን እንቅፋትና ድጥ ቢበዛበት እውነት ይዛችኋልና ህዝብ ይወዳችኋልና በልጆቻችን ደም ታሪክ ጽፋችኋልና ድል ታደርጋላችሁ፣ በርቱ፣ ትግላችሁን አፋፍማችሁ ቀጥሉ፣ ለኢትዮጵያ አንድነት የኢትዮጵያ ህዝብን ከድህነት አረንቋ ለማውጣት ያን የገባችሁት ቃል ኪዳንን ከግብ ታደርሳላችሁና በርቱ፣ ታገሉ፣ ታገሉ። እናንት የዛሬ ወጣቶችን የተነገራችሁን እንዳለ ከመቀበል ኢህአፓን የነማን ድርጅት እንደሆነ ጠይቁና ተረዱ። ኢህአፓ የሀገር ወዳዶች ለኢትዮጵያ አንድነት የቆሙ የመሰረቱት የሀገር ዋልታ አለኝታ የሆነ ድርጅት ነውና ቢቻላችሁ ፈልጉትና ተቀላቀሉት። ባይቻላችሁ በማታውቁት ኢህአፓን አትነካኩት። ይህን የአያቴን መልእክት በፍኖተ ዲሞክራሲ በማቅረባችሁ በቅድሚያ ምስጋኔን በአያቴና በኔ ስም ማቅረብ ወዳለሁ። ኢትዮጵያ ታፍራና ተከብራ ትኖራለች። ትንሿ ትርሲት ነኝ ከበቅሎ ቤት አዲስ አበባ።
ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆች ሰላም፣ ጤናና ጥበብ ይብዛላችሁ። የዛሬውን ደብዳቤን የምጀምረው በጥያቄ ነው። የኢህአፓ ልጆች ለምን ሞቱ? የኢህአፓ አባላትና ደጋፊዎች ለምን ጸዋት ወመከራ ተቀብለው ሞቱ? የኢህአፓ እናቶችና አባቶች ልጆቻቸው ኢህአፓ በመሆናቸው ለምን መከራ ወረደባቸው? በመጨረሻም ኢህአፓዎች ለምን ቆራጥ ሆኑ የሚሉትን ጥያቄዎች አድማጮች በህሊናቸው ጓዳ እንዲያወጡና እንዲያወርዱት ፈልጌ ነው ያነሳሁት። በዚህ አጋጣሚ አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ የሚለውን መጽሐፍ የጻፉልን አቶ ባቢሌ ቶላን ክብርና ምስጋና ይብዛላቸው ላለሁ። ባቢሌ የእህቶቻችንን፣ የወንድሞቻችንን፣ የእናቶቻችንን፣ የአባቶቻችንን በጀግንነት መስዋዕት መሆንን በትንሽ ገጾች በሚገባ አሳይተውናል። መጽሐፉ የኢህአፓነትን ትርጉም በሚገባ መረዳት ያስችላል። ከላይ የተንደረደርኩበት በ1960ዎቹ ይካሄዱ በነበሩት የኢትዮጵያ ተማሪዎች እንቅስቃሴ ያሰሟቸው ከነበሩት አጫጭር መዝሙሮች መሃል የሚገኝ ነው። ለምሳሌ ጥላሁን ለምን ሞተ፣ ዋለልኝ ለምን ሞተ፣ በኃይል በትግል ነው ነጻነት የሚገኘው የሚለው ተማሪውን በአንድነት የሚያሳትፈው ነበር። እነዚህ ላይ ባንክሮ ልናየው የሚገባው ነጻነት፣ ዴሞክራሲ፣ ሰብአዊ መብቶች ወዘተ በገዢዎች እየተቆነጠሩ የሚሰጡ ሳይሆኑ በህዝባዊ ትግል የሚወጁ የህዝብ አንጡራ ሀብቶች ናቸው። ኢህአፓዎች የሞቱት ስቃይ መከራ የተቀበሉት ለህልቆ መሳፍርቱ ጉስቆል የኢትዮጵያ ህዝብ ነው። ኢህአፓ ልጆች የተሰውት ለኢትዮጵያ አንድነት ነው። ኢህአፓ የተመሰረተው የታገለው ተፈራራቂ መከራዎችን የተቀበለው ለዲሞክራሲ መስፈን ነው። ለዚህም ነው ኢህአፓ ሲነሳ ባንዳ አድርባይ ጠባብ ዘረኛ ትራዝነት ተቅፋሽስት ሁሉ ይረዳል ብርክ ይዘዋል። እናንተ ዛሬ ወጣቶች ከቅርብም ይሁን ከሩቅ የዝምድና ወይም ካደጋችሁበት መንደር በዚያ አረመኔው ደርግ በተባለው ስርዓት በግፍ የተገደሉ ኢህአፓዎች ይኖራሉ። ለምን ሞቱ ብላችሁ ጠይቁና ሐቁን ተረዱ። የኢህአፓ ልጆች ታሪክን ሳይዛባ በቅጡ ካልተረዳን ያገራችን የፖለቲካ ተገል የቱን ያህል ባፈጮሌ ምላሶች ቢገመድና ቢተረተር ውጤቱ የምባይካብ ከመሆን አይዘልም። ያባ ላይ ከመስተነዘሩ አንዱ ሰው ገደለ የሚለው ሲሆን ያባ ግን ሰው አልገደለም። ያባ የገደለው ሰው መሳይ አውሬዎችን ነበር። አሰባችሁ ብለው ገና ታስባላችሁ ብለው አነበባችሁ ብለው ገና ታነባላችሁ ብለው ጻፋችሁ ብለው ገና ጻፋላችሁ ብለው ያስሩን ይቀጠቅጡን ይገድሉን ነበር። አስቡት እንጠጋበት እንሸሸግበት ብናጣ የውሃ መውረጃ ቱቦ ውስጥ እናድር እንውል ነበር። መግባትና መሸሸግ ያልቻልነው እናቶቻችን ማህፀኖች ውስጥ ነበር። ፋሽስቱ ደርግ ኢህአፓዎችን ገደለ ኢትዮጵያንም ገደለ። ኢህአፓ በግፈኞች የሚሞት የሚፈርስ አይደለምና ይሄው ዛሬም እንደ ትላንቱ ከኢትዮጵያ ህዝብ ጋር ለሀገሩ አንድነት ለህዝባዊ ዴሞክራሲያዊ ስርዓት መስረታ እየታገለ እየወደቀ እየተነሳ ነው። እነበረከት ህላዊ አዲሱ ኢህአፓ በመላስ እንደሚወረስ ሁሉ ወርሰናል ባሉበት ዛሬ ደግሞ እነሱን የሚያስነቁ ያንጃ ጥርቅሞች ግማሾቹ እየተቆሙ ያሳሰሩንና ያስገደሉን ግማሹ በዘረኛ ፍራት ሆን ተብለው የተመደቡ ግማሹ በቀይ ሽብር ሐውልትና ሙዚየም ስም ገንዘብ የዘረፉ ግማሹ ከወያኔ ጋር ሆነው አገርን ሲያደሙ የከረሙ የኢህአፓን መጠሪያ ይዘው ጅዋጅዌ የተጫወቱ ነው። የኢህአፓ መለያው ህዝብ ህዝብ ማለቱ ኢትዮጵያ ኢትዮጵያ ማለቱ አንድነት አንድነት ማለቱ ዘረኞችን ማውገዝ መኮነኑ ህገ ወያኔ እንጂ ህገ መንግስት የለም ማለቱ አገር በወጠጤ አይመራም ማለቱ የኢትዮጵያን ሰንደቅ ዓላማ በበርካታ ሺህ ዓመታት ለነጻነት በተከፈለ ደም የከበረ የታፈረ ነው ማለቱ የትምህርት ጥራትን ለማረጋጋት ትምህርት በካድሬዎች ሳይሆን በዳበረ ሙያዊ ብቃትና ልምድ ባላቸው ይመራ ማለቱ የፍትህ ስርዓቱን በወጠጤ ካድሬዎች ሳይሆን የላቀ ሙያዊ ብቃትና ልምድ ባላቸው ይመራ ማለቱ የፖሊስ ኃይል የዘረኛ ገዢዎችና የተለጣፊዎቻቸው ዘብ ሳይሆን የህዝብ አገልጋይ ነው ማለቱ የቻይናና የመሰሎቿ ዘመናዊ የጃዙር ቀኝ አገዛዝ ያክተም ማለቱ ሙስና ዘረፋ በዝበዛ መዝበራ ይቆም ወንጀለኞቹ ከከፍተኛ ሹሞች አንስቶ የሚገኙት ለህዝባዊ ፍርድ ይቀርቡ ማለቱ ህዝብን ማፈናቀል የእምነት ተቋማት ላይ ጥቃት መሰንዘር ሴቶችን መድፈር የሴቶችን ጡቶች የወንዶችን ብልቶች መስለብ ይቆም ማለቱ በአማራ ላይ ለሶስት አስርት ዓመታት እየተነዛ ለሚገኘው የጥራቻ ተረት ዶጋመድ ይሁን ማለቱ የመብት ተሟጋችና ልዩ ልዩ የሙያ ማህበራት ከዘረኛው አገዛዝ ተጽዕኖ ነጻ ሆነው የመደራጀት መብታቸው ይከበር ማለቱ ወዘተ ወዘተ ይታወቃል። ደግሞ ደጋግሞ እንደተባለው የኢህአፓዎች እናታቸው ዞሮ መግቢያቸው መጥቶሪያቸው ኋላም መከተቻቸው መተከለሽዋ እምዬ ኢትዮጵያ ናት። አንድ ጨዋታ ላንሳ። ያፓንን ብለው አሜሪካ ላይ የዘረኛውን ወጠጤ ጫማልሰው በህዝብ ገንዘብ ኢትዮጵያ ሆቴል ተንደላቀው የከረሙት አውጭኝ እግሬ እያሉ ወደ እየመጡበት እየተመለሱ ነው። ወትሮውንም ቢሆን ያፓን ለማዳከም በሚል የተቀጠሩ ናቸውና ከኢትዮጵያ የሚበልጥ አገር አላቸውና የህዝብን ገንዘብ በልተው ጠጥተው በስ ማለታቸውን አስቀድመን የምናውቅ አውቀናል። አንዲት በደራሲነቷ በጎስም በማትረፍ ያኔ ከፍተኛ 25 አስራ በነበረበት ወቅት ጥቂት የማይባሉ ኢህአፓዎችን እየተቆመች ያስገደለችው ያንጃው የአገር ቤቱ ፕሬዝዳንት መደረጓን ሰምቻለሁ። አልገረመኝም። ድሮም ለዘረኛ ደም አፍሳሽ ካደረ ምን ይተበቃልና ነው። እነዚህ ጉዶች አገዛዙ ጥበቃ እንዲመድብላቸው ሲጠይቁ ሰበብ አርገው ያቀረቡት ኢህአፓ እርምጃ ሊወስድባቸው እንደሚችል መሆኑ የዘረኛው አገዛዝ የደህንነት ሹሞችንም ያስገረመ መሆኑን ድርሽበታለሁ። በፍኖተ ተረጋግሞ እየተነገረ ያለው ታሪኩን ያረሳ ስህተትን ይደግማል የሚለው አድማጮች ልብ በሉት። የኢሃፓ የ47 ዓመታት የትግል ጉዞ ለመደራጀት ለመታገል አካባቢዎቻችንን የሽብር ቀጠና የሚያደርጉትን ለመቆጣጠር ጠቀሜታው በቀላሉ አይታይምና ንብ ከተለያዩ አበባዎች እንደምትቀስም ሁሉ ከኢሃፓ መጥሰም ውጤቱ ጠቃሚ ነውና አንቡ። ስታነቡ ግርዶቹን በደርግ ፋሽስቶች በፍቅረ ስላሴ በፍሳ በመሳሰሉት የተጻፉትንና በወያኔ በተገዙ ሙንጫሪዎች ያሳተሟቸውን ከምርቱ ከስንዴው ኢሃፓ ለይታችሁ አበጥራችሁ አንቡ። ያኔ ኢሃፓ የሚያሳድዱት ላይ እርምጃ ሲወስድ ተደጋጋሚ ጥናቶችን አጥንቶ ነው እንጂ እንዲያው በዝራዝ ነጠቆች እንደሚናፈሰው አልነበረምና ጠቀሜታ አለው። በአሁኑ ወቅት ጠባብ ጽንፈኞች አማራና አማርኛ ተናጋሪው ህዝብ ላይ እና ክርስቲያኖች ላይ በተለይ እና ቤተክርስቲያኖችን ማፈራረስና ማቃጠልን ማስቆም የሁሉም ዜጋ ግዳጅ ነውና መንደሮቻችንን ስናስከብር አገራችንን ማስከበራችን መሆኑን አስበን እንነሳ። ይህን ጥቃት የሚያደርሱብን ቄሮ የተባሉ ወሮበሎችን እየመለመሉ የሚያዘጋጁትን በዝርዝር ለማስቀመጥ ወያኔ፣ ኦነግ፣ ኦዴፓ የነሱ ተባባሪ በመሆን ህዝብ እያስፈጀ ያለው አዴፓ የተባለውና ሌሎች ያገዛዙ ተለጣፊዎች በአጠቃላይ የዘረኛው አገዛዝ ግብረበላዎች ሁሉ ሲሆኑ የገንዘብና የሌሎች እርዳታ እየቀረበ የሚገኘው ጽንፈኛ የእስልምና ቡድኖችን እያደራጁ ዓለምን እየበጠበጡ የሚገኙት የባህረ ሰላጤው ሀገራት ሲሆኑ ከነዚህ ውስጥ ኳታር ግንባር ቀደም መሆኗ በተለያዩ ምንጮች እየተጋለጠ ይገኛል። ሀገርን ለማስከበር እየፈሰሰ ያለው ደማችንን ላንዴና ለሁሌ ለማስቆም መጠራራት መደራጀት አለብን። ተደራጅተን ጠላቶቻችንን በመታገል ህልውናችንን እናስከብር፣ የሀገራችንን ክብር እናስጠብቅ ሲሉ መልእክታቸውን ያደረሱን ጸጋይ ዶርሴው ከሽሮ ሜዳ አዲስ አበባ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። አድርባዮቹ የመጥምቁ አንገት ሲቀላ ሳሎሜሱ ኢየሱስ ሲጋለጥ ሲያዝ ይሁዳ እሱ ፀሐይ ስትጠፋ ጨለማው እሱ ገዳይ ሲያጓራ ፎካሪው እሱ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ የጠቋሚ ጣት ባለቤት እሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ ወኔ ከዳውሪ ባለበት ያውጫው ሂሱ።
አሁን በቅርቡ ድሮ እኔ ጠይቀው የነበረው የዴሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን።
ነፍጥ ባየበት የሚጎነበሰው ክህደት ሲደራ አለሁ የሚለው ጀግና ሲፈለግ እልም የሚለው ሁልጊዜም እሱ ባንዳ ሲጠራ ቡከን ሲፈለጋለሁ የሚለው ሰው ባለዋለበት በሚከረፋው በግሞች አምባ ቤቱን የተራው ሁል ጊዜም እሱ።
ለመጀመሪያ ጊዜ ጠቅላይ ሚኒስትር ይብዬ የምጠራው ሰው አገኘኋል።
አፍም አስቸጋሪ ጭራሽ አመጸኛ ጌታውን ረስቶ ላበላው ቤተኛ አፍም አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ከጀት
እንትኖቹ እንዲያገግቡ ሁላችንም ተረባርበን የፖለቲካ ተቃዋሚዎች ወይንም ደፈወዳዳሪ የምንባል ሁሉ እያገዝን አሁን የተጀመረውን የለውጥ ጎዳና አብረን መስራት አለብን።
ከጀት በጨለመው አሻገብቼ በዝንጀሮሽን ተበከረፋ ትጥታለች አካ ገብቼ በፋኖ ደምበቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ አይኔን ጨፍኜ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ።
ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘኋል።
በኩሽታ ባንን ለኩታራ ሰገድ
ድንቅም ትግል
እግዜር አፈረብን በመከራ ሐሩር በስቃይ ዶፍ ህይወት በቀብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባንን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ
ትክክለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። የዴሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘኋል።
እናም በዚህ መራር ትግል የሚያቅማማም ይወላወል ወገባ ሁሉ ቢልመጣበት ብደለት ቢቃየር አድሮ ደቁልቁል ቢዘቅት እንዳርጩሜ ጎመጠለመት ወዲያውል ምጥ ወዲውል ምጥ ወለም ዘለም ዘመም ዘመም አዲስ ለክስታት ስማም ሽሽት ሩጫ ለመመት የኋሊት ጉዞ ኋሊት ከጠላት ጉበት መሸሸግ አድንጋሻ መመከት በሙካታውል መፈርሰቱ አወር ለወር አብሮ እንዲሉ ቦካል ለቦካል ነው ቀሎ እንደው ሻ እንደለከስክስ ቀርሻቱ መልሶ ቢልስ ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረፈተ ሆዱ እንደ ቀልቀሎ ዝንጠል አፉም እንደ ሸነቆሩት ባሜል ካፈሰሰ ሚስጥር ላይችል የጥንቱን አጁን መዘርዘር ካሳብ በከለፋሽስት የልቡን ከዛን ቀፈ በአደባባይ ከለፈለፈ ሴራ ካውጠነጠነ ሸር ካጠመጠነ አላስ ያለች ጣት ከሆነ አይወግኑት ወገን ካሻ ከጠላት ከወገነማ ድሮስ ምን ሊሰ ይኖረዋለ ባንዳነው እንዲያማ ለካፍያው ከንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲህ ከከዳውማ እናት ወል ይገባ ኖረዋል ገና የዋና ውለትማ አይወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቀለ ጢሻ ቁም ስቅሎ ማሳየት እንጂ ባላባደሩ መዶሻ ባላሳደሩ ማጭድ ሌላ የምን ማርከሻ ጠየት ነው እርሱን መውቀሻ የኋልዮሽ እንደ ግመል ሽንት ከወንዞድ ያለቦ ካሻማ ታዲያ ምን ልሳ ይኖረዋል ድሮስ ባንዳረም እንዲያማ